ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ዌስት ከዋሽንግተን ዲሲ የምናስተላልፍላችሁ የሐሙስ ምሽት ስርጭታችን ጀመረ። ሐሙስ ጥር 2 ቀን 2016 ዓመተ ምህረት ክብራትና ክብራን እንደምናመሻችሁ። ዝግጅቱን ማስተናገድላችሁ እንግዶል ለነኝ። ከስቱዲዮ የምታቀናብርልን ብራይን ኃይሉ፣ ለዜናው ደግሞ አሉላ ከበደ በስቱዲዮ ይገኛል። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voanews ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁን እንድታመሹ እየጋበዝኩ አሁን ወደ ዓለም ዜናው።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን። በኢትዮጵያ ያለው የጤና ቀውስ አሳስቦኛል አለ የዓለም ጤና ድርጅት። በቀይ ባህር አካባቢ የሚሰነዘሩ ጥቃቶች እንዲቆሙ ተጠየቀ። በአልሻባብ የተያዘችው የመንግስታቱ ድርጅት ሄሊኮፕተር ጉዳይ እያነጋገረ ነው የሚሉት ከርዕሰ ወሬዎች ውስጥ ናቸው። አሁን ወደ ዝርዝሩ እንዘልቃለን። በኢትዮጵያ ያለው የጤና ቀውስ አሳስቦኛል አለ የዓለም ጤና ድርጅት። በኢትዮጵያ እየተባባሰ ያለው የጤና ችግር፣ ድርቅ፣ ግጭትና የሰዎች መፈናቀል በሽታንና ረሃብን እያባባሰ መጥቷል ሲል የዓለም ጤና ድርጅት አሳስቧል። ከ80 በላይ ቋንቋዎች ተናጋሪ የሆኑ ማህበረሰቦች ባሉበትና በአፍሪካ በህዝቧ ብዛት ሁለተኛ በሆነችው ሀገር ከቅርብ ዓመታት ወዲህ በዘውግ ማንነትና በግዛት ይገባኛል ጥያቄ የተነሳ ግድያዎችን ያስከተሉ ጥቃቶች ማጋጠማቸውን ዘገባው ጠቁሟል። በጥቅምት 2016 በሰሜን ኢትዮጵያ በመንግስት ኃይሎችና አማጽያኑ መካከል የተካሄደው ጦርነት የጅምላ ፍጅት ማስከተሉን ያወሳው ዘገባ ከሁለት ዓመታት በኋላ ነው የተደረሰው ግጭቶችን የማቆም ስምምነት ተከትሎ በጊዜው በአካባቢው ይካሄድ የነበረው ጦርነት ቢያበቃም በሌሎች አካባቢዎች የሚካሄዱት ግጭቶች ግን አላስቆመም ብለዋል። በዚህም የዚያች ሀገር መከራ አለማብቃቱን ጠቁመዋል። የዓለም ጤና ድርጅት ዋና ኃላፊ ትናንት ረቡዕ ጄኔቫ ላይ በሰጡት ጋዜጣዊ መግለጫ በሀገሪቱ የተለያዩ ክፍሎች እየተባባሰ የመጣው ቀውስ ድርጅታቸውን በእጅጉ እንዳሳሰበው አመልክተው በትግራይና በአማራ ክልሎች የሚታየው ድርቅ ወደ ቸነፈር መቃረቡን የሚገልጹ የመገናኛ ብዙሃን ዘገባዎችን ጨምሮ ግጭቶች፣ ድርቅና መፈናቀል የከፋ ረሃብና ወረርሽኝ እያስከተሉ ነው ብለዋል። የኤልኒኞ የአየር ንብረት ለውጥ ያስከተለው ድርቅ በመላው ኢትዮጵያ ከ17 ሚሊዮን በላይ ሰዎችን ለጉዳት መዳረጉን ጠቁሞ በተለይ በሰሜን ኢትዮጵያ አካባቢዎች ያሳደረው ተጽዕኖ ግን አሳሳቢ መሆኑን ዶክተር ቴድሮስ አድሃኖም ተናግረዋል። አክለውም በሰሜን ኢትዮጵያ ግጭት፣ ድርቅ፣ የኢኮኖሚ ቀውስና የተመጣጠነ ምግብ እጥረት በተለይም በትግራይና በአማራ ክልሎች የበሽታ ወረርሽኞች እየተስፋፉ ነው ብለዋል። የወባ፣ የኩፍኝና የደንጊ በሽታዎች እየተበራከቱ ይገኛሉ ያሉት የዓለም ጤና ድርጅት ዲሬክተር የሚያስፈልገውን እገዛ መጠንና አይነት ለመገምገም ወደ ተጎዱት አካባቢዎች የበለጠ ተደራሽነት እንዲደረግ ጠይቀዋል። በአማራ ክልል የኢንተርኔት አገልግሎት መቋረጡን አመልክተው ከቦታ ቦታ የሚደረጉ እንቅስቃሴዎች መገደብ የሰብአዊ ረድኤት አቅርቦቱን ማስተጓጎሉንም ጨምረው ገልጠዋል። የዓለም ጤና ድርጅት የድንገተኛ አደጋዎች ክፍል ዲሬክተር ማይክል ራያን በበኩላቸው ድርጅታቸው በቀውስ የተጠመዱ አንዳንድ አገሮች ቀደም ሲል ከተከሰቱ ፈተናዎች ሊያገግሙ ከማይችሉባቸው የቀውሶች አዙሪት ውስጥ ወድቀው እያየ መሆኑን ተናግረዋል። እንዳለመታደል ሆኖም እያየን ያለ ነው ከጊዜ ወደ ጊዜ ወደ ተለያዩ ተደጋጋሚ ቀውሶች የሚሸጋገሩ ግጭትና የተጋላጭነት አዘቅት ውስጥ የሚወድቁ አገራትን ስብስብ ነው ብለዋል። በቀይ ባህር አካባቢ የሚሰነዘሩ ጥቃቶች እንዲቆሙ ተጠየቀ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የየመኑ ሁቲ አማጽያን በቀይ ባህር አቋርጠው በሚጓዙ መርከቦች ላይ እያደረሱ ያሉትን ጥቃት አውግዘው ከድርጊታቸው እንዲታቀቡ ተጠይቋል። ማይክል ብራውን ያጠናቀረውን የዚህን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቀርበዋለች።
የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባል የሆኑት ዩናይትድ ስቴትስ እና ጃፓን ያቀረቡት የውሳኔ ሐሳብ ዓለም አቀፍ ንግድን የሚያውኩና የባህር ላይ ጉዞ መብቶችንና ነጻነቶችን የሚያስተጓጉሉ ጥቃቶች በሙሉ እንዲቆሙ ይጠይቃል። 15 የምክር ቤቱ አባላት ድጋፍ የሰጡትን የውሳኔ ሐሳብ ተቃውሞ ድምጽ የሰጠ ባይኖርም ሩሲያ፣ ቻይና፣ አልጄሪያ እና ሞዛምቢክ ድምጽ ተአቅቦ አድርገዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር የሆኑት ሊንዳ ቶማስ ግሪንፊልድ ስለ ውሳኔ ሐሳቡ ያብራራሉ።
Even as we continue to demand that the Houthis stop
እነዚህን ጥቃቶች እንዲያቆሙ እየጠየቅን ባለበት ወቅት ኢራን ሁቲዎች የሚፈጽሙትን ጥቃት ለረጅም ጊዜ ስትደግፍ እንደነበረ ልንዘነጋ አይገባም። ያለ ኢራን ድጋፍ ሁቲዎች በቀይ ባህርና በኤደን ባህረ ሰላጤ በኩል የሚተላለፉ የንግድ መርከቦች ላይ ውጤታማ የሆነ ጥቃት ለማድረስ አይችሉም ነበር።
በኢራን የሚደገፉት ሁቲዎች ከእስራኤል ጋር ግንኙነት ያላቸውን ወይም ወደ እስራኤል የሚጓዙ መርከቦችን ኢላማ እንደሚያደርጉ አስታውቀዋል። ይህን የሚያደርጉትም በጋዛ ሰርጥ ለሚገኙ ፍልስጤማውያን አጋርነታቸውን ለማሳየት መሆኑን አመልክተዋል። ነገር ግን ከእስራኤል ጋር ግንኙነት የሌላቸው ከ40 ሀገራት የመጡ መርከቦችም ኢላማ መደረጋቸው ተገልጿል። በማይክል ብራውን ለቀረበው ዘገባ ስምኝሽ ቆየ ዋሽንግተን ዲሲ።
ወደ ዓለም አቀፍ ዜናዎች ስንሻገር ክሪስ ክሪስቲ የምርጫ ዘመቻቸውን አቋርጠው ወጡ። የቀድሞው የኒውጀርሲ አገረ ገዢ ክሪስ ክሪስቲ የሪፐብሊካን ፕሬዝዳንታዊ እጩ ሆነው ለመቅረብ ያዙትን ዘመቻ አቋርጠው ወጥተዋል። ክሪስቲ የወሰዱት እርምጃ በአንድ በኩል ዶናልድ ትራምፕ የፓርቲያቸው እጩ ሆነው ለመቅረብ ያዙትን ግስጋሴ ለመግታት የተደረገ ጥረት ተደርጎም ታይቷል። ክሪስቲ ይህን ውሳኔያቸውን ይፋ ያደረጉት ትናንት ረቡዕ ማምሻው ላይ በ2024 የምርጫ ሂደት አምስተኛው የሪፐብሊካን ተፎካካሪዎች እርሳቸው በሌሉበት ክርክር ከመጀመሩ በፊት ጥቂት ሰዓታት ቀደም ብሎ በኒው ሃምፕሸር ክፍለ ግዛት ደጋፊዎቻቸው በተገኙበት ስነ ስርዓት ነው። የትራምፕ ተቺዎች ከቀድሞ ፕሬዝዳንት ሌላ ፓርቲውን የሚወክል እጩ አሸንፎ እንዲወጣና ፓርቲያቸውን አንድ ለማድረግ በያዙት ጥረት ክሪስቲ የምርጫ ዘመቻቸውን አቋርጠው ከፉክክሩ ይወጡ ዘንድ ብርቱ ጫና ሲያደርጉባቸው ነበር። ይሁንና ክሪስቲ ፈጥነው ከቀድሞ ተፎካካሪዎቻቸው ለአንዳቸው ድጋፋቸውን ይሰጡ እንደው ግን እስካሁን ግልጽ ባይሆንም የምርጫ ዘመቻቸውን ማብቃት ይፋ ያደረጉበትን ንግግራቸውን ከማሰማታቸው አስቀድሞ ኒኪ ሄሊ እንዳይሆኑ ሆነው ይሸነፋሉ ሲሉ በቀጣ ማይክሮፎን ውስጥ ተሰምቶ ነበር። አድማጭ ተመልካቾቻችን የምትከታተሉት የሰዓቱን የዓለም ዜናዎች ነው። በአልሻባብ የተያዘችው የመንግስታቱ ድርጅት ሄሊኮፕተር ጉዳይ እያነጋገረ ነው። የተባበሩት መንግስታት ድርጅት የተከራያት ሄሊኮፕተር በሶማሊያው አሸባሪ ቡድን አልሻባብ መያዟን የሚጠቁሙ ዘገባዎች አስመልክቶ ጥያቄ የቀረበላቸው የድርጅቱ ቃል አቀባይ ድርጊቱ መፈጸሙን አረጋግጠው ለዚያ ምላሽ የሚሆኑ ጥረቶች እየተደረጉ ናቸው ብለዋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴቫን ዱጃሪች ትናንት ለጋዜጠኞች ሲናገሩ ድርጊቱ በጋልዱግ ጉዱድ ከተባለ ስፍራ የተፈጸመ ሲሆን በሄሊኮፕተሩ አሳፍረው ለነበሩ ሰዎች ደህንነት ሲባል ለአሁኑ ከዚህ ያለፈ የምንለው የለም ብለዋል። እስራኤል ጋዛ ውስጥ የዘር ማጥፋት ወንጀል እየፈጸመች ነው አለች ደቡብ አፍሪካ። በእስራኤልና በሐማስ መካከል እየተካሄደ ባለው ጦርነት የዘር ማጥፋት ወንጀል እየፈጸመች ነው ስትል እስራኤልን የወነጀለችው አንድ አህጉር ርቃ የምትገኘው ደቡብ አፍሪካ በአስቸኳይ ጦርነቱ ይቆም ዘንድ ትዕዛዝ እንዲሰጥ በዛሬው ዕለት የመንግስታቱን ድርጅት ከፍተኛ የወንጀል ችሎት ተማጽናለች። ያሁኑ የጋዛ ጦርነት 10 ዓመታት ያስቆጠረው እስራኤል በፍልስጤማውያን ላይ የፈጸመችው ጭቆና አካል ነው ሲሉም ደቡብ አፍሪካውያኑ ጠበቆች ተሟግተዋል። እስራኤል በበኩሏ ከሄጉ የችሎት ሂደት መክፈቻ አስቀድማ ወንጀላውን በጥብቅ አስተባብላለች። የቦምብ ጥቃት ዛቻ ከተሰማ በኋላ በኒውዮርክ በትራምፕ ላይ የቀረበው የማጭበርበር ክስ ሂደት የመዝጊያ ክርክር ሊሰማ መሆኑ ተገለጠ። በቀድሞ ፕሬዝዳንት ዶናልድ ትራምፕ ላይ የቀረበውን የማጭበርበር ክስ በሚዳኙት ዳኛ መኖሪያ ቤት ላይ የቦምብ ጥቃት ለመፈጸም ለተሰነዘረው ዛቻ የኒውዮርክ ባለስልጣናት ምላሽ ሰጥተዋል። ዛቻውን ተከትሎ ምንም አይነት ቦምብ ያለመገኘቱን አመልክተው የፍርድ ሂደቱ የመዝጊያ ክርክር በስነ ስርዓቱ መዝረት እንደሚቀጥል አስታውቀዋል። ትራምፕ የራሳቸውን የመዝጊያ ክርክር በዛሬው ዕለት ሊያቀርቡ አቅደው እንደነበር ቢገልጹም ዳኛው አርተር ኢንጎሮን እቅዱን ውድቅ አድርገውታል። ዳኛ ኢንጎሮን መጀመሪያ የቀረበላቸውን ሐሳብ የተቀበሉ ቢሆንም የትራምፕ ጠበቃ የቀድሞ ፕሬዝዳንት የሚያቀርቡትን አስተያየት ገደብ እንዲገልጹ የተስማሙበት ቀነ ገደብ በማሳለፋቸው ፍቃዱን ሊሰርዙ ይችላሉ። ክብራትና ክብራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሸው እንግዲህ ወለነኝ። ስርጭቱን ከስቱዲዮ የምትቆጣጠርልን ብራን ኃይሉ፣ የዘገባዎቹን ምስልና ድምጽ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማህበራዊ ሚዲያ አሰናጃችን ደግሞ አባዮ ገበያው፣ የምሽቱ ዋና አዘጋጅ ቆንጂት ታዬ። አሁን ወደ ምሽቱ አብይ ርዕስ እናልፋለን። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት በኢትዮጵያና በሶማሊላንድ መካከል የተደረሰውን ስምምነት እንደሚደግፍ አስታወቀ። ምክር ቤቱ ባወጣው መግለጫ ለስምምነቱ ውጤታማነት በጋራ በመቆም ሚናችንን ለመወጣት ያለንን ቁርጠኝነት ዳግም እናረጋግጣለን ብሏል። የጋራ ምክር ቤት ዋና ሰብሳቢ አቶ ደስታ ዲንቃ ምክር ቤቱ ሰፊ ውይይት አድርጎ አቋሙን ማንጸባረቁን ገልጸዋል። መንግስት ስምምነቱን ውጥረቶችን በሚያረግብና ሀገሪቱን ለጉዳት በማያጋልጥ መንገድ ተግባራዊ ማድረግ እንዳለበትም ፓርቲዎቹ መግለጫቸውን ተናግረዋል። በሌላ በኩል አወዛጋቢው ስምምነት መፈረሙን ተከትሎ እንደሚያሳስባቸውና እንደሚቃወሙትም የገለጹ መኖራቸውን አክሎ ኬኔዲ አባተ የሚከተለውን ዘገባ አዘጋጅቷል።
የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ዛሬ ጥር 2016 ዓ.ም ባወጣው መግለጫ በኢትዮጵያና በሶማሊላንድ መካከል የተፈረመውን መግባቢያ ሰነድ እንደሚደግፍ አስታውቋል። ምክር ቤቱ ትናንት ባደረገው ጠቅላላ ጉባኤ ላይ የታደሙ የፖለቲካ ፓርቲዎች የስምምነቱን ማዕቀፍ ዝርዝር ይዘቱን እንዲሁም ከስምምነቱ ጋር ተያይዘው ባሉ እድሎችና ስጋቶች ላይ በዝርዝር መወያየታቸውን የጠቀሰው መግለጫው ስምምነቱን ያለ ልዩነት ለመደገፍ መወሰናቸውንም አመልክቷል። ለአሜሪካ ድምጽ አስተያየታቸውን የሰጡት የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ሰብሳቢና የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ዋና ጸሐፊ አቶ ደስታ ዲንቃ ምክር ቤቱ ከውሳኔው ላይ የደረሰው ከመግባቢያ ስምምነቱ በኋላ ባሉ ለውጦች፣ የዲፕሎማሲና መሰል ጉዳዮች ላይ ሰፊ ውይይት ከተደረገ በኋላ መሆኑን አስረድተዋል።
ፖለቲካ ፓርቲዎች የምክር ቤት አባላት ሰፊና ጥልቅ ውይይት ነበር ያደረጉበት። ብዙ ነገሮች ተነስተዋል። ለምሳሌ የዲፕሎማሲ ኢሹ ተነስተዋል። በሶማሊያ አካባቢ የተሰጡ ሪፍሌክሽኖች ወይም ደግሞ ግብረ መልሶች ጉዳይ ተነስተዋል። የዓለም ማህበረሰብ የሰጠ ያለው አስተያየት ተነስተዋል። በሶማሊያ አካባቢ ያሉ ኢትዮጵያውያን ራሱ አንዳንድ ችግሮች ሊደርስባቸው ይችላል የሚል ስጋት አለ የሚል ሁሉ ተነስተዋል። ያልተነሳ ነገር የለም። እነዚህ ሁሉ ታሳቢ መደረግ አለባቸው እና መጨረሻ ላይ ያሉት ስጋቶች ያሉት ድሮባክ የሚባሉ ነገሮች እንዳሉ ሆነው የአገሪቱ የባህር በር ማግኘት አስፈላጊ እንደሆነ የታመነበትና በመጨረሻም ይሄ የጋራ ጉዳያችን ነው፣ የባህር በር ጉዳይ እንደተመለከተ የጋራ ጉዳይ ነው፣ ይሄ የኢትዮጵያውያን ጉዳይ ነው፣ እንደ አገርም እንደ ሕዝብም የኢትዮጵያውያን ጉዳይ ስለሆነ በዚህ ላይ ልዩነት መኖር የለበትም የሚል አቋም ተይዞ ነው መግለጫም እንዲወጣ ከቤቱ ነው የተነሳው።
ወደ 60 ከሚጠጉ የምክር ቤቱ አባል ፓርቲዎች ውስጥ በጉባኤው ታድመዋል ያሏቸው 49 የፖለቲካ ፓርቲዎች በመግባቢያ ሰነዱ ላይ ከመንግስት ጋር ተመሳሳይነት ያለው ሐሳብ ማንጸባረቃቸውንም የገለጹት የምክር ቤቱ ዋና ሰብሳቢ አቶ ደስታ ስለ ስምምነቱ አተገባበር የተሰጡ ምክር ሐሳቦችንም አብራርተዋል።
ምክር ቤቱ እንግዲህ በዚህ ጉዳይ ላይ ብዙም ከመንግስት የተለየ ሐሳብ የተንጸባረቀበት አይደለም። ምክንያቱም ይሄ የጋራ ጉዳይ ነው፣ የጋራ ኢሹ ነው። መፈታት ያለበት ደግሞ ያሉትን ውጥረቶችን ግምት ውስጥ ያስገባ በሚያስገባ አኳኋንና በሀገሪቷ ላይ ጉዳት በማደርስ ሁኔታ በጥንቃቄ ኃላፊነት በተሞላበት ሁኔታ ተይዞ ይደረግ የሚል አቋም ነው ያለው። ስለዚህ መንግስት አሁን የተነሱትን የዲፕሎማሲ የህዝብ ለህዝብ ግንኙነት የአቅምም ጉዳይ የህግም ጉዳይን አይቶ እያየ የሚሄድበት ሁኔታ ሊኖር በሚችል መልኩ ነው የጋራ ምክር ቤቱ አባላት የበሰለ በነገራችን ላይ የበሰለ አስተያየትና ማብራሪያ ነበር የሰጡት እና የጠየቁት።
የፖለቲካ ፓርቲዎች የጋራ ምክር ቤት ለስምምነቱ ውጤታማነት በጋራ በመቆም ሚናችንን ለመወጣት ያለንን ቁርጠኝነት ዳግም እናረጋግጣለን ያለ ሲሆን፣ መንግስት የፖለቲካ ፓርቲዎችና መላው ህብረተሰብ የበኩላቸውን አውንታዊ ሚና እንዲወጡ የሚል ጥሪ ማቅረቧል። በሌላ በኩል በአፍሪካ ቀንድ ውጥረትን ያባባሰ መሆኑ እየተነገረለት ያለው አወዛጋቢው የመግባቢያ ሰነድ እንደሚያሳስባቸው የገለጹ አካላትም አሉ። ኢትዮጵያና ሶማሊላንድ የተፈራረሙትን የመግባቢያ ስምምነት ተከትሎ በኢትዮጵያና በሶማሊያ ያለው የፖለቲካ ሁኔታ በእጅጉ አሳስቦኛል ያለው የኦሮሞ ነጻነት ግንባር ኦነግ ሁሉም ወገን እንዲረጋጋ ጥሪ አቅርቧል። ኦነግ እሁድ ዕለት ባወጣው መግለጫ በእነዚህ በስሜት የተሞሉ ባላቸው ጊዜያት በሁለቱም በኩል ያሉት ስደተኞችና ሲቪል ዜጎች ሊከበሩ ይገባል ሲል ማሳስቧል። ከዚህ ቀደምም በእነዚህ አገሮች መካከለ የተከሰቱ ተመሳሳይ ክስተቶች በኦሮሞ ስደተኞችና ሰላማዊ ዜጎች ላይ ዘላቂ የሆነ ጉዳት አድርሰዋል ያለው ኦነግ የፖለቲካው ጥረት በበዛበት በዚያ አስጨናቂ ወቅት በሶማሊያ የሚኖሩ የኦሮሞና ሌሎች ኢትዮጵያውያን ስደተኞችን እንድትከላከሉ እንማጸናለን የሚል መልእክት ለሶማሊያ የማህበረሰብ ክፍሎች አስተላልፏል። ችግሩ በሰላም እንዲፈታ ዓለም አቀፉ ማህበረሰብ ኃላፊነቱን መወጣት እንዳለበትም ኦነግ ጠይቋል። በተያያዘ የሰነዱ መፈረም የፈጠረው ውጥረት በማህበረሰቦች መካከል መካረር እንዳያስከትልና በተለይም የስደተኞች ደህንነት እንደሚያሰጋው የኦሮሞ ውርስ አመራር እና ተሟጋች ማህበር የሚባል ዋና ጽህፈት ቤቱ ዩናይትድ ስቴትስ የሚገኝ ቡድንም ሰኞ ዕለት ባወጣው መግለጫ መግለጹን መዘገባችን ይታወሳል። በእንግሊዝኛ ስሙ መጠሪያ ምህጻር ኦላ የተባለ የሚጠራው ማህበር በማህበራዊ ሚዲያ ላይ እየወጡ ያሉ ጸረ ኦሮሞ ስሜቶችና ስደተኞች ላይ ያሉ የጥላቻ ንግግሮች በብርቱ ያሰጉት እንደሆነ አመልክቶ የሶማሊላንድና የሶማሊያ መንግስታት በከለላቸው ስር ደህንነትን ለጠየቁ ኦሮሞዎችና ሌሎችም ጥበቃ እንዲያደርጉ ጥሪ አቅርበዋል። በሌላ በኩል አሜሪካን ኢትዮጵያውያን የህዝብ ጉዳዮች ኮሚቴ የሚባል ቡድን በኤክስ ገጹ ላይ የመግባቢያ ስምምነቱን መቃወሙ ይታወቃል። በሶማሊያ ህገ መንግስት፣ በአፍሪካ ህብረት ቻርተር እና በተባበሩት መንግስታት ድርጅት መመሪያዎች መሰረት ለሶማሊያ የግዛት አንድነት አስፈላጊነት አጽንኦት እንደሚሰጥ የገለጸው ቡድኑ ኢትዮጵያ በተለያዩ ችግሮች ውስጥ መሆኗን አስታውሶ ሀገሪቱ በዚህ ሁኔታ ውስጥ ይያለች ቀጠናዊ ግጭቶችን መቀስቀስ ግዴለሽነት ነው ሲል ማክሏል። የመግባቢያ ስምምነቱን በተመለከተ ከተለያዩ የውስጥና የውጭ አካላት የተሰጡ መግለጫዎችና አስተያየቶች ያልተጠበቀናቸው አይደሉም ያሉት የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር ሬድዋን ሁሴን፣ ሆኖም የኛ የምንላቸው ሰዎች ከሌላው በላይ ሲወራጩ ሲታይ ያስቆጫል ያሳዝናል ማለታቸው ይታወሳል። የመግባቢያ ሰነዱ ሉዓላዊነቴን የጣሰ ነው ያለችው ሶማሊያ ሰነዱ ተግባራዊ እንዳይሆን ዓለም አቀፍ ድጋፍ ማፈላለጓን ቀጥላለች። ኢትዮጵያ ከሶማሊላንድ በ50 ዓመት ሊዝ ለጦር መደብና ለንግድ አገልግሎት የሚውል የባህር በር እንድታገኝ፣ ሶማሊላንድ ደግሞ በሂደት ከኢትዮጵያ የሉዓላዊ አገርነት እውቅናን እንድታገኝና በኢትዮጵያ አየር መንገድ ላይም ድርሻ እንዲኖራት የሚያስችላት ነው የተባለው የመግባቢያ ስምምነት የፈጠረው ውጥረት እንደሚያሳስባቸው በርካታ የዓለም አቀፉ ማህበረሰብ አባላት መግለጻቸው ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመከታተል ላይ ያላችሁት ከዋሽንግተን ዲሲ አሜሪካ ድምጽ የሚተላለፍላችሁን የአሙስ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በአማራ ክልል ሰሜን ጎንደር ዞን ጃናሞራና ጠለምት ወረዳዎች በተከሰተው ድርቅ ምክንያት ከ4000 በላይ ሰዎች ከመኖሪያ ቀያቸው ለቀው ወደ ከተሞች መሰደዳቸውን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ትናንት ባወጣው ሪፖርት አስታውቋል። በሁለቱ ወረዳዎች በተከሰተው ድርቅ ከ86000 በላይ የቤት እንስሳት መሞታቸውንና ከ173000 በላይ ደግሞ መሰደዳቸውንም አመልክቷል። የጃና ሞራ ወረዳ ግብርና ጽህፈት ቤት በኩሉ በሶስት ወራት ውስጥ ብቻ 1400 ሰዎች ቤታቸውን ለቀው ወደ ከተሞች መሰደዳቸውን ዛሬ ለአሜሪካ ድምጽ አረጋግጠዋል። ድርቁ ባስከተለው ረሃብ ምክንያት ጠለምት ወረዳን ለቀውና የአራት ቀን የእግር ጉዞ አድርገው በአጎራባቹ አድርቃይ ከተማ እንደሚገኙ የአሜሪካ ድምጽ ያነጋገራቸው ነዋሪዎች ገልጸዋል። አስቴር ምስጋናው ተከታዩን ዘገባ አልካለች።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ UNOCHA አትላንት ባወጣው ሪፖርት በአማራ ክልል ድርቅ በተከሰተባቸው የሰሜን ጎንደር ዞኖች ጃና ሞራና ጠለምት ወረዳዎች ውስጥ ከ4000 በላይ ሰዎች ተፈናቅለዋል። ከ170000 በላይ የቤት እንስሳት ደግሞ ተሰደዋል። በሰሜን ጎንደር ዞን ጠለምት ወረዳ አገጣ ጊዮርጊስ በተባለ ቀበሌ ይኖሩ እንደነበር የሚናገሩት የአካባቢው ነዋሪ ወይዘሮ በላይነሽ ገብረየስ ልጆቻቸውን ይዘው የአራት ቀን የእግር ጉዞ በመጓዝ አደርቀይ ከተማ መግባታቸውን ተናግረዋል። በአዳርቃይ ከተማ ጥሏታ በተባለ ቦታ ውሎ አዳራቸውን ዛፍ ስር ካደረጉ ሁለት ወር እንደሆናቸው ይገልጻሉ።
አዊር ወይ ጠምቶይ በቃ ችግር የእንጀራ ችግር አመጣይ የእንጀራ ፍለጋ ነው የመጣው። እንጀራ ወይ ፍለጋ ነው የመጣው። እንጀራ ፍለጋ ስደት የመጣው ሰው ማለት ነው። በቃ ማለት ነው የመጣው። አንተ ልጅንም በቃ አዛፍነን ቤት ማን ሰጥቶነ ነው ቤቱን ማጥረነው መጠናደር አዛፍነን ያለና
በድርቅ ከተጠቁ የገጠር አካባቢዎች በስደት ወደ አድርቀይ ከተማ የሚመጡ ሰዎች ቁጥር በየቀኑ እየጨመረ እንደመጣ የሚናገሩት በአድርቀይ ወረዳ ግብርና ጽፈት ቤት ውስጥ ያደጋ መከላከልና ምግብ ዋስትና ባለሙያ መሆናቸውን ይነገሩን አቶ ጌታ ያዛን ነው። በከተማው ቁጥራቸው እጅግ የበዛ ተፈናቃዮች ልጆቻቸውን ይዘው በልመና ላይ ናቸው ብለዋል።
ወረዳችን ላይ ብዙ ስደተኞች መጥተው ገብተው ብናል። ያለፈው 485 ነበር። አሁን ግን ከ600 በላይ የሆኑ በራ ላይ በቃ በከተማው በየበረንዳ ቤቱ ለየእንጀራ ምግብ በሚሸጥበት ላይ በቃ አሁን አስቸጋሪ ሁኔታ ነው። ወረዳ አባማር ቀበሌ ላይ ዛፍ ላይ ተጠልለው እንደሚኖሩ አሁንም እንደምናያቸው በየማህበር ቤቱ በየክስና ቤቱ በከተማው እንጨት በመሸጥ የአርሶ አደር እንጨት ለኩል በመግባት የአይነት እንቅስቃሴን እያደረጉ ያሉት እና አስቸጋሪ ሁኔታ ነው። በእኛ ወረዳም ድጋፍም አላገኙም። ልጆቻቸውን እየጎተቱ ለምታያቸው በየምትገቢበት አሁን አንድ ማህበር ክርስትና አለበት ማህበር አጋጣሚ እየተሰብስበው ነው ወደ 50 በላይ 60 በላይ በረንዳ ላይ የተወሰነ ያቅሙን ያ ማህበረሰብ አካፍሎ ከመብላት ስላለበት እያካፈለ ያለሽው ነገር።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ UNOCHA ከአንድ ወር በፊት ባወጣው ሪፖርቱ በአማራ ክልል 2.8 ሚሊዮን ህዝብ የምግብ ዋስትና ችግር እንዳለበት ጠቅሶ የመንግስት ምላሽ ያገኙት 25% ያህሉ ብቻ እንደሆኑና በስምንት ዞኖች ውስጥ የሚገኙ 713,000 ሰዎች ለአደጋ እንደተጋለጡ ማመልከቱ ይታወሳል። በአማራ ክልል ሰሜን ጎንደር ዞን ሶስት ወረዳዎች ማለትም በጃና ሞራ፣ በየዳና ጠለምት ወረዳዎች በ2015-16 መኸር ምርት የተከሰተው ድርቅ ባስከተለው ረሃብ 36 ሰዎች መሞታቸውንና ከ72000 በላይ እንስሳትም መሞታቸውን በአካባቢው የሚገኘው የደባርቅ ዩኒቨርሲቲ ከአንድ ወር በፊት አደረኩት ባለው ጥናት ይፋ አድርጎ ነበር። የጃና ሞራ ወረዳ ግብርና ጽህፈት ቤት ኃላፊ አቶ ሶሃሊ ሐሰን ዛሬ ለአሜሪካ ድምጽ በሰጡት ቃል በወረዳው ውስጥ ካሉ 37 ቀበሌዎች ውስጥ በ13 ቀበሌዎች በ2015-16 መኸር ምርት የተከሰተውን ድርቅ ተከትሎ በአካባቢው ያሉ በሺዎች የሚቆጠሩ ሰዎች እንስሳቶቻቸውን በመያዝ ወደ ከተሞች መሰደዳቸውን ገልጸዋል።
ድርቁ ምክንያት ከአካባቢያቸው የለቀቁ አባወራና አማወራ የቤተሰብ ኃላፊ የምንላቸው 482 ቤተሰብ 1006 በጥቅሉ 1488 ሰዎች አካባቢያቸውን ለቀው ወደ ከተማ የመጠጋት በተለይ ንዑስ ከተማዎች አካባቢ የመጠጋት ሁኔታዎች አሉ። ጃና ሞራ ወረዳ ላይ ከተማ የምንላት መካነ ብርሃን ትባላለች። መካነ ብርሃን ላይ አብዛኛው ዋሰን የምትባል ንዑስ ከተማ፣ ጭሮለባ ላይ ንዑስ ከተማ አለች። ቀጥሎ ደግሞ መካነ ብርሃን ዋና ከተማ፣ የጃና ሞራ ዋና ከተማ ነው። ከዛ ተጠግተው ነው እየለመኑ አንድም ለምነን በየቤተ ክርስቲያኑም በየመስጊዱ በልተን እናድራለን ሰውም ዝም ብለን ስንሞታ የለም እያለ ወደ ከተማ የመግባት ከከተማ የመጠጋት ነገሩ በጣም ረሃቡ እየጠነከረ ሲሄድ ተፈጥሯል። አብዛኛው ግን ከመንግስት እጅ ነው የሚጠብቁት። ከዚህ ጋር በተያያዘውን ድርቁ ላይ መሰረታዊ ችግር የገጠመን ምንድን ነው? ከመኖ እጥረቱ ጋር በተያያዘ እንስሳታቸውን ይዘው ከአካባቢ ወደ አካባቢ እየተንቀሳቀሱ ያሉ አሉ። እንዲያው እስካሁን በደረሰን መረጃ የዳልካ ከብት 306 የተሰደዳለ፣ በግና ፍየል 1200፣ የጋማ ከብት 235 ከድርቁ ጋር በተያያዘም ከንብ ሀብት ጋር በተያያዘ 1119 የልም መንጋ ዝም ብሎ የጠፋለ ያው ከምንም ይቀሰም ነገር ባለመኖሩ ድርቅ ከመሆኑ ጋር በተያያዘ አጠቃላይ 1119 መንጋ ከጥቅሞች የሆነበት ሁኔታ አለ።
በጃና ሞራ ወረዳ ጣዋታ ቀበሌ ይኖሩ የነበሩና 3 ልጆቻቸውን በመያዝ ወደ ወረዳው ከተማ መካነ ብርሃን መምጣታቸውን የገለጹት ወይዘሮ ታዘብ ተጋቤ ለችግር መጋለጣቸውን ተናግረዋል።
እርወይ ጠምቶ ነው የመጣው የሥራ ቦታ አገኛለሁ ወደዚህ አፍታም እንዴት የሚያሰራ እንዳለ እንደረጋግሬ በላለው ያው ተንቀሳ ከሽ ጃና ሞራ ሰፊ ከተማ ነው ሲባል በላለው እየመጣው አባምሩ ድርቅ ነው ምንም ነገር የለም እየመጣው ወደዚህ ድርቅ ነው።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤንኦቻ ትላንት ባወጣው ሪፖርቱ ከድርቁ ጋር በተያያዘ በአማራ ክልል ጠለምትና ጃና ሞራን ጨምሮ 2.5 ሚሊዮን ህጻናት ትምህርት ማቋረጣቸውንም ገልጿል። የፌደራል አደጋ ስጋት አመራር ኮሚሽንና በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ ትላንት በሀገሪቱ ያለውን ወቅታዊ የሰብአዊ እርዳታ አቅርቦት በተመለከተ በጋራ ባወጡት መግለጫ በኢትዮጵያ በአምስት ክልሎች 4 ሚሊዮን የሚጠጉ ዜጎች አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው መግለጻቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን ለላከችው ዘገባ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ቤኒሻንጉል ጉሙዝ ክልል ይወስደናል። በቤኒሻንጉል ጉሙዝ ክልል ካማሺ ዞን ለሰባት ዓመታት ገደማ ተቋርጦ የነበረው የመብራት አገልግሎት እንደገና መጀመሩን የአካባቢው ነዋሪዎችና ባለስልጣናት ገልጸዋል። የኤሌክትሪክ አገልግሎቱ በአካባቢው በነበረው የጸጥታ ችግር ምክንያት ተቋርጦ እንደነበር የተገለጸ ሲሆን አገልግሎቱን ለማስቀጠል 42 ሺህ ሜትር የሚሆን የመስመር ዝርጋታ መከናወኑን በኢትዮጵያ የመብራት ኃይል ኮርፖሬሽን የግንቢ ግርንጫፍ ጽህፈት ቤት ገልጿል። ጽህፈት ቤቱ በካማሺ ተዘግቶ የነበረውን መስሪያ ቤቱን ከፍቶ አገልግሎት መጀመሩንም አስታውቋል። ናኮር መልካ ዝርዝሩን የያዘ ዘገባ አልኳል።
ላለፉት 7 ዓመታት ገደማ የመብራት አገልግሎት በመቋረጡ ጨለማ ውስጥ የመኖር ያህል ነው የተሰማን የሚሉት በቤኒሻንጉል ጉሙዝ ክልል የካማሺ ዞን ካማሺ ከተማ ነዋሪ ወይዘሮ ይርጋለም ሰለሞን ናቸው። የመብራት አገልግሎቱ ባለፈው ሳምንት ውስጥ ድጋሚ መጀመሩ የፈጠረውን ስሜት ማብራርተዋል።
መብራት ከጠፋ ወደ 7 ዓመታትን አስቆጥሯል። ከ7 ዓመት በኋላ ግን ያው ማህበረሰቡን በመታገዝ ከመንግስት ጋርም በመተባበር አሁን ባለው ሁኔታ ላይ መብራት ወደ ከተማችን ገብቷል። አብዛኛው ቤት በሚባለው መብራት አገልግሎት እየሰጠ ነው። ሰራተኞችም ስራ ላይ ናቸው፣ እየሰሩ ነው። በቅርብ ቀን አጠቃለው ያስረክባል የሚል ግምት አለኝ። ማህበረሰቡም እንግዲህ ከጨለማ ውስጥ ወደ ብርሃን ሲመጣ ያው የደስታ መግለጫው ቋንቋው ቢያጥርም በሱ አጠቃላይ በጣም ደስተኛ ነው። ደስተኛ ከመሆኑ የተነሳ ከእነሱ ጋር በጉልበትም በሀሳብም እያገዝን ነው።
አቶ በጣሳ አያና የተባሉ ሌላ የከተማው ነዋሪ በበኩላቸው ከ2010 ዓመተ ምህረት ጀምሮ በጸጥታ ችግር ተቋርጦ የነበረው የመብራት አገልግሎት በህብረተሰቡ ላይ ፈጥሮት ነበር ያሉትን ችግር አስረድተዋል።
በፊትማ ብዙ ችግሮች አሉ። በሻማ መግዛት የምናገኘው ገንዘብ በሌላ ጥቅም ላይ የምናውለው ወደማ ሌላ ወጪ እየተዳረግን ነበር። አሁን ወፍጮ የነዳጁ በጣም ዋጋው በጣም ኃይለኛ ነው እና አስቸጋሪ ነው። ቻርጅ የምናደርገው ዱር በገንዘብ በ10 ብር በ15 ብር ነበረ። በዚህ ይህንን በአንድ በኩል ወጪ ቀንሶልናል።
ባለፈው አርብ ታህሳስ 26 ጀመራ ያሉትን አገልግሎት ለሌሎች የካማሽ ዞን ወረዳዎች እንዲደረስም አቶ በጣሳ ጥሪ ያቀርበዋል። የዞኑ መንግስት ኮሙኒኬሽን መምሪያ ኃላፊ አቶ ቦካ አቦሴ የመብራት አገልግሎቱ ባለፈው ሳምንት ውስጥ መጀመሩን ገልጸው በወረዳው ስር ለሚገኙ ሌሎች ወረዳዎችም ተደራሽ እንዲሆን እየተሰራ ነው ያሉትን ገልጸዋል።
ከዚህ በፊት ለ7 ዓመታት ያክል በዞናችን መብራት አገልግሎት እንዳልነበረ ይታወቃል። መንግስት አካላቶች መብራት አገልግሎት ለማህበረሰቡ አገልግሎት እንዲሰጥ ባደረጉት የስራ ትኩረት ነው እንግዲህ ማህበረሰቡ የመብራት አገልግሎት መሆን የቻሉ። ዋና መስመሩ እንዲስተካከል በማድረግ ካማሺ ከተማ ላይ መብራት አገልግሎት አለ ማለት ነው። ያው እየሰራ ይገኛል። ወደ ወረዳዎች ዳምቤም ይሰራ ነበረ፣ መብራቱ እስከዛ ይደርስ ነበረ። ወደዛ ማድረስ ለማድረግ እንግዲህ መጀመሪያ እዚህ ከተማ ላይ ያለውን ጨርሶ አሁን መብራት ኃይሎች በትኩረት እየሰራ ነው የሚገኙ ማለት ነው።
አቶ ቦካ የኤሌክትሪክ አገልግሎት ለበርካታ ዓመታት የተቋረጠበትን ምክንያትም አብራርተዋል።
ዋና ምክንያት ወደዚህ ሲመጣ የነበረ መብራት የተወሰኑ የኦሮሚያ አዋሳኝ አካባቢ ላይ የሚገኙ ቀበሌዎች አልፎ ነበር የሚመጣና አንዳንድ እንጨቶች መንገድ ላይ ሲቆረጥ መበላሸት ችግር ሆኖ ነበረ እና መንግስትም ገፍቶ እንዳይሰራ እንግዲህ በኦሮሚያ በኩል የነበረው ጸጥታ ችግር እስከ ዛሬም ያልተፈታ ነው። ችግሩ ሆኖ ነው አሁንም የተስተካከለ በ መከላከያ ይጀባና ከኛ ከክልሉ የጸጥታ ኃይል ጋር በመተባበር መብራት ኃይል ሰራተኞች ባደረጉት ጥበቃ ነው ይህም የተሰራ ማለት ነው እንጂ አልጋ በአልጋ ሆኖላቸው አይደለም።
አገልግሎቱን በድጋሚ ለማስጀመር ስለተከናወነው ተግባር ያስረዱት ደግሞ በኢትዮጵያ መብራት ኃይል ኮርፖሬሽን የጊምቢ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሙሉጌታ ነገሰ ናቸው።
አሉ መሰናኖ ሰናማሪዎች ሱዳን ተራሪብሳ ካንዶት ዘግሊ ገላጭ ትሪስ ኡመቲኒ ሳዋስና አንዶሰና ቀበኛ ገና ከንኬን ጀነኔ ይገነ ለኔ ዋዳዋኑ ሴነሊስ
ከህብረተሰቡ ጋር ባደረግነው ውይይት መሰረት ልማቱን ለመጠበቅ ቃል ስለገቡልን ባለፈው አንድ ወር ውስጥ የሚያስፈልጉ ግባቶች በሙሉ ተሟልተው በካማሺ ከተማ አገልግሎቱ ተጀምሯል። ለዚህም 42000 ሜትር የሚሆን የኤሌክትሪክ ሽቦ ዝርጋታ ተከናውኗል። እንዲሁም ከ130 በላይ ኢንሱሌተርና ክሮስ አርም የተባሉ ቁሶችንም ተጠቅመን ከታሳስ 21 ጀምሮ አገልግሎቱን አስጀምረናል። በ2010 በካማሺ ተዘግቶ የነበረው መስሪያ ቤታችንም አሁን ተከፍቶ ሰራተኞችም ተመልሰው አገልግሎት መስጠት ጀምረናል ነው ያሉት። የመብራት አገልግሎት ለበርካታ አመታት ተቋርጦ የነበረበት የካማሺ ዞን ነዋሪዎች መጠነ ሰፊ ለሆኑ ማህበራዊና ኢኮኖሚያዊ ችግሮች ተጋልጠው ቆይተዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር መልካና መስግነን ወደ ትግራይ ክልል እንዘልቃለን። በትግራይ ክልል በራብ ምክንያት 223000 የሚሆኑ ተማሪዎች ትምህርታቸውን ለማቋረጥ ቋፍ ላይ ናቸው ሲል የክልሉ ትምህርት ቢሮ ገልጿል። የትምህርት ቤት ምገባ መርሃ ግብርን በመጀመር ተማሪዎቹ ትምህርታቸውን ማስቀጠል ይገባል ሲልም አሳስቧል። በክልሉ ኢሮብ ወረዳ በጦርነቱና በድርቁ ምክንያት ከ3600 በላይ ተማሪዎች እንዲሁም በአጽቢ ወረዳ 10000 የሚጠጉ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የአካባቢው አመራሮች ገልጸዋል። የተባበሩት መንግስታት እርዳታ ማስተባበሪያ ቢሮ ዩኤን ኦቻ በበኩሉ ትናንት ባወጣው ሪፖርት በትግራይ ክልል 105 ትምህርት ቤቶች በተፈናቃዮች መያዛቸውን ገልጿል። ሙልጌታ አጽባ ዝርዝሩን ልኳል።
በትግራይ ክልል ኢሮብ ወረዳ በአካባቢው የተፈጠረው ድርቅ ባስከተለው ረሃብ ተማሪዎች ትምህርታቸውን እንዲያቋርጡ እያስገደደ ነው ሲሉ የወረዳው አስተዳዳሪ አቶ ኢያሱ ተስፋይ ለአሜሪካ ድምጽ ገልጸዋል።
ስላለ ተማሪዎች ትምህርትን እየቋረጡ ነው። ከ155 በላይ ተማሪዎች ትምህርት ቋርጠዋል። እስካሁን ከተገኙ ደግሞ አሁን ትምህርት የመያዝ አቅማቸው ሙሉ ፔሪየድ በሚገባበት የመቅሰም አቅማቸው በረሃብ በውሃ እጥረት የሚሄዱበት ትምህርት ርቀት ተያይዞ በችግር ላይ ነው ያሉ። አሁን በትምህርት ገበታ በትምህርት ላይ ከፍተኛ ጉዳት እያደረሰ ነው ያለው። ከዛ ደግሞ ኢሮብ ህዝብ የራሱ ብሔር፣ ቋንቋ፣ ባህል ያለው ስለሆነ እንደ ብሔር ደግሞ በሁለቱ ተከፍሎ በምንነቱ ላይ አደጋ የተጋረጠ ነው ያለው።
በወረዳው ካሉ 47 ትምህርት ቤቶች 24ቱ በኤርትራ በተያዙ አካባቢዎች የሚገኙ ናቸው ያሉት አቶ ኢያሱ በዚህ ዓመት መመዝገብ ይገባቸው የነበሩ ተማሪዎች ከ7600 በላይ ሲሆን የተመዘገቡት ግን 4101 ብቻ ናቸው ብለዋል። በርሃብና ተያያዥ ጉዳዮች በዚህ ወረዳ 63 ሰዎች ህይወታቸው ማለፉም አስተዳዳሪው ተናግረዋል። በአጽቢ ወረዳም የወቅሮ ደራ አንደኛ ደረጃ ትምህርት ቤት ርዕሰ መምህር መምህርት ሚዛን ኪዳኑ በርሃብ የተነሳ ተማሪዎች ከትምህርት ገበታ እየቀሩ ነው ብለዋል።
ተመዘገቡት 365 ነበር። ከዛ ያቋረጡት 20 ተማሪዎች ነው። ረሃቡ በትምህርት ላይ ተማሪዎች በደንብ ትምህርትም እንዳይከታተሉ ራሳቸው ወደ ሌላ እንዲሄድ አደረጉ። በደንብ ትምህርት አይከታተሉም። አብዛኛው ከትምህርት ይቀራሉ። ያው እህል ስለሌለ በረሃብ ምክንያት ተስፋ ያቋረጡ ነው ተማሪዎች።
በዚህ ወረዳ ነዋሪ የሆኑት አቶ ብርሃን ክፍለም በቅርቡ ለአሜሪካ ድምጽ በሰጡት ቃል 3 ልጆቻቸው በረሃቡ ምክንያት ትምህርት እንዳቋረጡ ገልጸዋል።
ትምህርት የማይማሩ ልጆች አሉ። አንደኛው 8ኛ ክፍል፣ ሌላኛው ደግሞ 7ኛ ክፍል ተማሪ ነበሩ። ትምህርት አቋርጠዋል። እንዲሁም 3ኛ ክፍል ይማር የነበረ ትንሹ ልጅም አቋርጧል። ከየት አምጥቼ ነው የማስመዘግባቸው እንዲሁም የማስተምራቸው?
በአጥቢ ወረዳ በጦርነት እንዲሁም በድርቅና ረሃብ ምክንያት 10000 የሚጠጉ ተማሪዎች ከትምህርት ውጪ መሆናቸው የወረዳው አስተዳደር ገልጿል። የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ ጦርነቱ በትምህርት ስርዓቱ ከፈጠረው ከፍተኛ ተጽዕኖ በተጨማሪ ድርቁና ረሃቡ በትምህርት ስርዓቱ ላይ ትልቅ ተጽዕኖ አሳድሯል ብለዋል። በትግራይ ክልል ድርቅ በተከሰተባቸው 36 ወረዳዎች 223000 ገደማ ተማሪዎች ትምህርታቸውን ለማቋረጥ አፋፍ ላይ ናቸው ሲሉ ኃላፊው አስረድተዋል።
ከአንድ ሚሊዮን በላይ ህጻናት አሉ ተማሪዎች ማለት ነው። እነዚህ ሁሉ ድጋፍ ይፈልጋሉ። ነገር ግን ደግሞ ከዚህ ደግሞ ከከፋ ችግር ደግሞ የከፋ ሌላ ችግር የደረሰባቸው ደግሞ እነዚህ በድርቅ የተጎዱ በ36 ወረዳዎች ላይ የሚገኙ በ625 ትምህርት ቤቶች ውስጥ የሚማሩ 222940 የሚሆኑ ተማሪዎች አሁን ትምህርት የመቋረጥ ጫፍ ላይ ደርሰዋል።
የትምህርት ቤት ምገባ መርሃ ግብር በመጀመር ከትምህርት ገበታ እንዳይነጠሉ ማድረግ ይገባል ሲሉም አሳስበዋል።
ትምህርት ብቻ ተካተሩ ያሉት ህጻናትን ብቻ ነው ኮንሲደር ያደረግነው። ለነዚህ ቢያንስ በቀን አንድ ምግብ በትምህርት ቤት የትምህርት ምገባ እንዲጀመር ነው ለፌደራል መንግስትም ዓለም አቀፍ ማህበረሰብም እና ሌሎች ባለድርሻ አካላትንም ጥሪ ያደረግነው።
በዚህ የተማሪዎች ምገባ እስከ ሰኔ ወር ድረስ 6.5 ሚሊዮን ዶላር እንደሚያስፈልግ ዶክተር ኪሮስ ተናግረዋል። የተባበሩት መንግስታት እርዳታ ማስተባበሪያ ቢሮ ዩኤን ኦቻ ትናንት ባወጣው ሪፖርት በበኩሉም በትግራይ ክልል 105 ትምህርት ቤቶች በተፈናቃዮች በመያዛቸው ትምህርት ቤቶቹ ዳግም ለመክፈት እየተደናቀፈ ነው ብሏል። እንዲሁም ህጻናት ለችግር ተጋላጭነታቸው እንዲጨምር አድርጓል ሲል ገልጿል። በትግራይና አማራ ክልሎች ያለው ድርቅና የምግብ እጥረት የሚያስከትለውን ሰብአዊ ቀውስ ለመከላከል ሁለንተናዊ ድጋፍ በአስቸኳይ ያስፈልጋል ሲል የእርዳታ ማስተባበሪያ ቢሮው አሳስቧል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታ ጽብሃን እናመሰግናለን። ወደ ውጪ ዘገባዎች ስናልፍ ደግሞ ወዲህ ወደ ዩናይትድ ስቴትስ እንመጣለን። የኢሚግሬሽንን ጉዳይ ይመለከታል። የዩናይትድ ስቴትስ የተወካዮች ምክር ቤት ሪፐብሊካን እንደራሴዎች የፕሬዝደንት ጆ ባይደንን ከፍተኛ የኢሚግሬሽን ባለስልጣን ከስራቸው እንዲነሱ የማስደረግ ሐሳብ ያዘለ ክስ ሂደት ጀምረዋል። ይህ ያልተለመደ እርምጃ የተወሰደው የሁለቱም ፓርቲዎች አባላት ያሉበት ቡድን ለዩክሬን እና ለእስራኤል ተጨማሪ እርዳታ ለመፍቀድ የሚያስችል ድምጽ ለማግኘት በልዋጩ ደግሞ የኢሚግሬሽን ህጎችን የሚያስተካክል ስምምነት ላይ ለመድረስ እየተደራደሩ ባለበት ወቅት ነው። ሪፖርተራችን ካትሪን ጂፕሰን ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተለው አዘጋጅቶታል።
በዩናይትድ ስቴትስ ፕሬዝደንት ጆ ባይደን ላይ ክስ እንዲመሰረት የቀረበው ጥያቄ በቀጠለበት በዚህ ሳምንት ሪፐብሊካን የምክር ቤት አባላት በአገር ውስጥ ደህንነት ሚኒስትሩ አሌሃንድሮ ማዮርካስ ላይ ሌላ የፖለቲካ ክስ ሂደት ጀምረዋል። የሪፐብሊካኑ የምክር ቤት የደህንነት ኮሚቴ ሊቀመንበር ማርክ ግሪን
Secretary Mayorkas has repeatedly lied to the American people and to the United States Congress.
ሚኒስትሩ ማዮርካስ የአሜሪካን ህዝብና የዩናይትድ ስቴትስ ምክር ቤትን በተደጋጋሚ ዋሽተዋል። ያደረግነው ምርመራ ሚኒስትሩ ማዮርካስ ህዝቡን ያሳሳቱባቸው ከ100 በላይ ጉዳዮችን አረጋግጧል።
የአስተዳደሩን ባለስልጣን ለመክሰስ የተደረገው እንግዳ ጥረት ማዮርካስ ፖሊሲዎችን በመፈጸማቸው ከሐላፊነታቸው ሊነሱ አይችሉም በሚል የዲሞክራቶቹን ህግ አውጪዎች ውግዘት አስከትሏል። በምክር ቤቱ የአገር ውስጥ ደህንነት ኮሚቴ ውስጥ ከፍተኛ ኃላፊነት ያላቸው የዲሞክራቲክ ፓርቲ ተወካይ ቤን ቶምሰን እንዲህ ይላሉ።
This is not a legitimate impeachment. Republicans want to throw political red meat.
ይህ የፖለቲካ ክስ ህጋዊ አይደለም። ሪፐብሊካኖች ለደጋፊዎቻቸው የሚሆን የፖለቲካ ደጋፊዎቻቸውን ለማስደሰት የፖለቲካ መነጋገሪያ ርዕስ ለመጣልና ለምርጫው የሚሰጠው የገንዘብ ድጋፍ እንዲቀጥል ይፈልጋሉ። በምክር ቤቱ እጅግ የሳሰው አብላጫነታቸው እየጠፋ እንደሆነም አስቀድመው ያውቃሉ።
በዚህ ሳምንት መጀመሪያ ላይ የአገር ውስጥ ደህንነት ሚኒስትሩ አሌሃንድሮ ማዮርካስ በዩናይትድ ስቴትስ ከሜክሲኮ ጋር በሚያዋስናት ድንበር ላይ ያለው ሁኔታ በምዕራቡ ንፍቀ ክበብ ታይቶ የማይታወቀው ፍልሰት አካል ነው በማለት እርምጃዎቻቸውን ተከላክለዋል።
We now need Congress to do their part and act.
አሁን የምክር ቤቱ አባላት የድርሻቸውን እንዲወጡና እንዲተገብሩ እንፈልጋለን። የስደተኝነት ስርዓታችን ጊዜ ያለፈበትና የተሰበረ ለአስር ዓመታት ማሻሻያ ሲፈልግ የቆየ ነው።
የሁለትዮሽ የሴኔት ህግ አውጪ ቡድን ለዩክሬን የ60 ቢሊዮን ዶላር እርዳታን ያካተተው የዋይት ሀውስ የብሔራዊ ደህንነት ማሟያ ጥያቄ አካል ከሆነው ጋር የስደተኞች ህግ የማሻሻያ ለውጦች ተካተው እንዲያልፉ ለሳምንታት ሲደራደሩ ቆይተዋል። የህግ መወሰኛው ምክር ቤት ሪፐብሊካን አባላት ግን የዩናይትድ ስቴትስ የድንበር ደህንነቷ እስኪጠበቅ ድረስ ተጨማሪ እርዳታ አንሰጥም ብለዋል። ሪፐብሊካኗ ሴኔተር ማርሻ ብላክበርን
Why is it that they cannot figure out how to secure
የደቡብን ድንበር እንዴት ማስጠበቅ እንደሚችሉ ማወቅ ያልቻሉት ለምንድን ነው? አሁን ሚኒስትሩ ማዮርካስ ከፊት ለፊት ቆመው ድንበሩ አስተማማኝ መሆኑን ይነግሩታል። እንዳልሆነ ግን እናውቃለን።
ከፍተኛው የህግ መወሰኛው ምክር ቤት ሪፐብሊካን ሚች መካነል የድንበሩን ሁኔታ ቀውስ ሲሉ ቢናገሩም ህግ አውጪዎች የዓለም አቀፍ የጸጥታ ስጋቶችን ለመፍታት መስራታቸውን እንዲቀጥሉ አሳስበዋል።
ሀገራችን ከሶቪየት ህብረት ውድቀት ወዲህ እጅግ አሳሳቢ የሆኑ የብሔራዊ ደህንነት ተግዳሮቶች ገጥመዋታል። እነሱን ለመፍታት መደረግ የነበረበት የምክር ቤቱ ኃላፊነት አሁንም አልተሟላም።
እንደ ዩናይትድ ስቴትስ መከላከያ ሚኒስቴር ፔንታገን ዩናይትድ ስቴትስ በታሳስ መጨረሻ ላይ የተፈቀደውን የመጨረሻ እርዳታ ክፍያ ወደ ዩክሬን ልኳል። በስደተኞች ጉዳይ ላይ ስምምነት እስኪደረስ ድረስ 14 ቢሊዮን ዶላር የሚጠጋ እርዳታ ለእስራኤልና የቻይናን ተጽዕኖ በኢንዶ ፓስፊክ ለመዋጋት የሚደረገው የገንዘብ ድጋፍም እንዲሁ መቆሙ ተመልክቷል። የህግ መወሰኛው መሪ ቻክ ሹመር
passing the supplemental will be America's signal to the world.
ማሞያውን ማሳለፍ ማለት መስበሩ እንደያዝን አሜሪካን ለዓለም የምትልከው መልእክት ይሆናል።
በሪፐብሊካኑ ቁጥጥር ስር የሚገኘው የተወካዮች ምክር ቤት የሀገር ውስጥ ደህንነት ሚኒስትሩ የፖለቲካ ክስ እንዲመሰረትባቸው ከወሰነ የህግ መወሰኛው ምክር ቤት መሪ ቻክ ሹመር ጉዳዩን በመወሰኛው ምክር ቤት እንዲታይ መፍቀዳቸው የማይመስል መሆኑ ተመልክቷል።
በመከታተል ላይ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሙስ ምሽት ስርጭታችንን ነው። ሁለተኛው የስርጭታችን አጋማሽ ላይ እንገኛለን። ቀጣዩ ሳይንስ እና ቴክኖሎጂ የተሰኘው ሳምንታዊ ቅንብራችን ነው። የአዲስ አበባ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ተማሪዎች የሆኑት ምህረት ገዛኝና ጓደኞቹ በትርፍ ጊዜያቸው የሚሰሩት የምግብ ማድረስ ስራ ካጋጠሙት ተግዳሮቶች መካከል መንደሮችንና ስፍራዎችን መለየት እንደሆነ ይናገራሉ። ከዚህ ችግራቸው በመነሳት በአሁን ሰዓት በአገሪቱ ላሉ ትላልቅ የትራንስፖርት አገልግሎት ተቋማት መፍትሄ መሆን የቻለውን ገበታ ማፕስ የተሰኘ የካርታና የጉዞ አቅጣጫ ተቋሚ መተግበሪያ እንዲሰሩ አግዟቸዋል። ኤደን ገረመው ከገበታ ማፕስ ጋር መስራቾቹ መካከል አንዱ የሆነውን በምህረትህ ገዛኝን እና የአገልግሎቱ ተጠቃሚ ከሆኑት ተቋማት መካከል የአዲካ ታክሲ አገልግሎት ዋና ስራ አስፈጻሚን እንዲሁም የተቋሙን የስራ ሂደት ዳይሬክተር አነጋግራ ያሰናዳችው ዘገባ ይቀጥላል።
በአዲስ አበባና በአብዛኞቹ የኢትዮጵያ ከተሞች ወደማያውቁት ሰፈር ጎራ ማለት ከፈለጉ ስፍራውን የሚያውቅ ሰው አብሮት እንዲሄድ ማስቸገር አለም ደግሞ እዛኛው ህንጻ ጋር ወረድ ወይም ደግሞ ወረድ ብሎ ያለው አረንጓዴ ተቀባው አትክልት ቤት ጋር የመሳሰሉ ቁርጥ ያልሆኑ ምልክቶችን ይዞ ግራ መጋባት የተለመደ ነው። ይሄ ታዲያ በሀገሪቱ ከጊዜ ወደ ጊዜ በለውጥ ሂደት ላይ መሆኗ፣ የማህበረሰቡ የካርታና የአቅጣጫ የስፍራ ግንዛቤ ማነስ፣ እንዲሁም ደግሞ ተገቢ የሆኑ መንገዶችና የሰፈር ውስጥ አስፋልቶች ስያሜና ቁጥሮች ባለመኖራቸው እንዲሁም ባለመለመዳቸው የመጣ ነው። ዘመናዊ የትራንስፖርት አገልግሎት የሚሰጡ ተቋማትም እንደ ጉግል ማፕ ያሉ የሳተላይት ምስሎችን ለመጠቀም ይገደዳሉ። ይሁን እንጂ ጉግል ማፕም ሆነ ሌሎች የካርታና የአቅጣጫ አገልግሎት የሚሰጡ መተግበሪያዎች ዞር ዋራ የሆኑ መንደሮች ውስጥ ትክክለኛ የሆነ መረጃ እንደሌላቸው ተጠቃሚዎች ይስማማሉ። በተለይም ደግሞ ይህንን ችግር የዩኒቨርሲቲ ተማሪ ሳሉ በትርፍ ጊዜያቸው ምግብ በማድረስ ስራ ላይ ተሰማርተው የነበሩት በምህረትህ ገዛኸኝና ጓደኞቹ በደንብ ማስተዋላቸውን ገበታ ማፕስ ለተሰኘው ሀገርኛ የካርታና የጉዞ አቅጣጫ አገልግሎት መመስረት ትልቅ ሚና ተጫውቷል።
ስንመርጥ ያው እንትን ነው በአጋጣሚ ነው መጀመሪያ ላይ እየሰራን የነበረው የግቢ ተማሪዎች እያለን በፉድ ላይ እንደዚህ ምግብን ለሰዎች ማድረስ የሚል ነገር ሐሳብ አስበን በዛ ላይ እየሰራን ነበር። እና ያው ግቢያችን ከከተማ ትንሽ ወጣ ያለ ነገር ስለነበረ የፈለግነውን ያህል ምግብ ማግኘት በጣም ቀላል አልነበረም። ስለዚህ እሱን ችግር እንፍታ ብለን ከዛን የተነሳን እሱን እየሰራን ያለ ሎጂስቲክስ ፓርት ላይ ግዴታ ማፒንግ ያስፈልገው ነበር። ያለውን ነገሮች ከየት ደረሰ፣ ምን ያህል ኮስት አለው፣ ምን የሚሉትን ለመስራት ማለት ነው። ልክ የአፓርት ላይ ስንደርስ ጉግል ማፕን መጠቀም አለብን ብለን ለመጠቀም ስናስብና ስንጀምር የክሬዲት ካርድ ወይም ደግሞ ይሄ የውጭ ሀገር ክፍያዎችን በዶላር መክፈል የሚቻልበትን ነገር ማግኘት አልቻልም። እና ደግሞ ኢትዮጵያ ውስጥ እንደሚታወቀው ብዙ ጊዜ በቀላሉ የሚገኝ ነገርም አይደለም እሱ። እና ለተወሰኑ ሰዎች ሪዘርቭ ተደርጎ የተቀመጠ ነው። እና ስለዚህ ያ ነገር እኛን ፎርስ አደረገን ማለት ነው። በቃ ለምን የራሳችን የሆነ ነገር አንሰራም ብለን እንድናስብ አደረገና ያው በፊትም ግቢም እየተማርን ይያለ እንደዚህ የሆነ ብዙ ሰው ሊደፍራቸው ማይወዳቸው ነገሮች መድፈር ይመቸን ነበር ራሳቸውን ቻሌንጅ ማድረግና ሶ ከኔ ጋር ያሉትም ቲም ውስጥ አቤኒዘር ይባላል እና ሌሎችም እንደዚህ ቲም ሜምበሮች በተለይ አሁን ሲቲዋችን ነው አቤኒዘር እና እሱና እኔ ሁለታችን እንደዚህ አይነት ነገሮች በጣም ደስ ይለናልና ሶ እሱ ኢኒሼቲቭን ወሰደና አንድ ላይ ሆነን ጀመርነው ማለት ነው። ስለዚህ እንደዛ ነው የተጀመረው። ከዛ ጀምረነው ለራሳችን ተጠቀምነው። ከዛ ውጪ ስናየው እንደዚህ አይነት የሚያቀርብ ብዙ ካምፓኒ የለም ኢትዮጵያ ውስጥ ታለይ ማለት ነውና ስለዚህ ለሌሎችም ለምን እናቀርብላቸው ብለን ወደ ሰርቪሱን ወደ ማክፈብ ሄደን ማለት ነው። ስለዚህ አስበነው ወይም እንደዚህ መስራት አለብን ብለን የገባነው ሳይሆን ከችግራችን ተነስተን ነው ማለት ነው።
ገበታ ማፕስ በገበታ ምግብ ማድረስ አገልግሎት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ በአራት ጓደኛሞች የተጀመረ ቡድን ነው። አሁን ላይ ቡድኑ ተስፋፍቶ ለተለያዩ የጉዞ አገልግሎት ለሚሰጡ ተቋማት መተግበሪያና ሶሉሽን በርካሽ ዋጋ ተደራሽ ማድረግ ችሏል።
ኦኬ ሶ ፋር አድቨርታይዝመንት እንትን አላልንም አልሄድንበትም አድቨርታይዝ ለማድረግ አልሞከርንም። ጀስት የተለያዩ ክላይንቶችን እነሱም አፕሮች የሚያደርጉናሉ እኛም አፕሮችስ የምናደርጋቸዋሉ እና እየሄድን ሰርቪሳችንን ነግራቸዋለን እና ደግሞ ኢትስ አ ሪል ፔን ፖይንት ነው ለእነሱ ምክንያቱም አንደኛ ከጉግል በሚጠቀሙበት ጊዜ ሪሲት አያገኙም። ስለዚህ ገቢዎች መወራረድ አይችልም እና ጀስት ኢትስ አ ሉዝ ነገር ለእነሱ አልሶ ደግሞ በዶላር ነው የሚከፍሉት ዶላሩን ማግኘት ስለሱ ራሱ ይቻላል ሌላ ፔን ነው። ከዛ ደግሞ የሆነ ኢሹ ከተፈጠረ ያው ትኬት ፈጥራው የተወሰነ አንድ ሳምንት ምናምንም ሊወስድ ይችላል ሶሉሽኖች በስንሳት ሲያገኙ ማለት ነውና እነዚህ ነገሮች ስላሉ በቀላሉ ወደዚህ ለማዞር ፈቃደኛ ናቸው ብዙዎቹ ያገኘናቸው። ሶ እንደዛ ነው እስካሁን ድረስ ክላይንቶቻችን ስናገኝ የነበረው። አሁን ካሉት ካምፓኒዎች ትልልቅ የሚባሉት እነ አዲካ አሉ እነ ዛይራይድ አሉ ናሽናል አይዲ አዲስ የተቋቋመ ገቨርንመንት እሱም አለ እና እነዚህ እና ትንሾችም እንደዚህ የፉድ ዴሊቨሪ ላይ ምናምንም የሚሰሩ ደግሞ የተለያዩ ደግሞ አሉ ማለት ነው። ሶ እየመጡም ያሉ አሁን ሲስተማቸውን ኢንተግሬት እያደረጉ ያሉ የተለያዩም ደግሞ አሉ ማለት ነው። ሶ ያ እነዚህን ይመስላሉ።
የካርታና የጉዞ አቅጣጫ ስራ አገልግሎት ከፍተኛ የሆነ ጥንቃቄ እንዲሁም ደግሞ የስፍራዎች ግብአት የሚያስፈልገው ሲሆን ሰዎች የፈለጉትን የሚያገኙበት እንዲሁም ደግሞ እነሱም ራሳቸው አስተዋጽኦ የሚያበረክቱበት የቴሌግራም ቡድን እንዳላቸውም ይጠቁማል።
ሶ ያ ቴሌግራም ላይ ይቀድም ምንሽን ያደረኩት ሰው ሁሉ ማግኔት ይችላል ያልኩት አይ ቲንክ ሀገር ውስጥ እዚ የሚጠቀበ ኮል ሴንተር ሆኖ የሚሰጡ አፋላጊ የምናምን የሚባሉ አሉ። ለምሳሌ ስለሆነ ካምፓኒ ስልክ ቁጥር ማግኘት ከተፈለገ የተካባቢ ነው የሚገኘው እንዴት አድርጌ አክሰስ ማድረግ ይችላል ምናምን የሚሉ ነገሮችን ያው ተከፍሎበት ማለት ነው እንደዛ አይነት ሰርቪስ ፕሮቫይደር የሚያደርጉ አሉ የተለያዩ ካምፓኒዎች እና የኛ አላማ ምንድነው ይሄንን ራሱ ለምፎር ፍሪ ዘው ቴሌግራም ላይ ሰው በቀላሉ እና አገኝም ኢንክሉዲንግ ስልክ ቁጥራቸውን ሊሆን ይችላል ካምፕስለ ካምፓኒ ዲቴል ሊሆን ይችላል የተካባቢ ይገኛል ምናምን የሚሉ ነገሮች እኛ ጋር ያለውን ነገር ፕሮቫይድ ማድረግ ላይ እሱ ላይም በነፃ የማቅረብ ነገር እየሰራን ነው። ለሶሳይቲ ኢትስ ጉድ ሰርቪስ ብለን እናስባለን ምክንያቱም ያው ለሁሉም ነገር ከሚከፍሉ አትሊስት በዚህኛው ነፃ መሆን ይችላልና ኢቨን ዋንስ ዴር ፈርዘር ወስደ ነው ኤቲኤሞች ሊሆን ይችላል ባንክ ብራንቾች ሊሆን ይችላል አካባቢ ላይ ምን አለ እንደውም ለክራውድ ሶርሲንግም ኦፕን አድርገ ነው የትኛው ኤቲኤም ብር አለው የትኛው ኤቲኤም ብር የለውም የሚሉትን ኢንፎርሜሽኖች በቀላሉ ማግኘት እንዲችሉ ሶ ዛት በቃ የማንንም ሰው ህይወታቸው ኢዚየር እንዲሆንላቸው ማለት ነው። በዛ በሚያገኙት ነገር ያንን ነው የምናቀርበው።
የገበታ ማፕስን አገልግሎት ከገዙ ተቋማት መካከል አንዱ የሆነው የአዲካ የታክሲ አገልግሎት ስራ አስፈጻሚ የሆነችው እርግበ ጌታቸው ተቋማቸው ከጉግል ማፕስ ወደ ገበታ ማፕስ በመቀየሩ ያገኛቸውን ተጨማሪ ጥቅሞች አጋርታለች።
ገበታ ማፕስን መጠቀም የጀመርነው ከሶስት ወር በፊት አካባቢ ነው። ከዛ በፊት የጉግል ማፕን እንጠቀም ነበር። ሰው በሁለት ነገር ነው ያለው። አንደኛ የሎካላይዝድ በሆነ የተሰራ ሎካላይዝድ በሆነ አካሄድ ስለሆነ የተሰራው እንደ የምፈልጋቸውን ሎኬሽኖችን ወይም ማቅጣጫዎችን በአገር ሰው ሲሰሩ ኢትስ ቶታሊ ዲፈረንት። የጉግል ማፕ አንዳንድ ሎኬሽኖችን ሚስ ያደርግ ይችላል እንዴ honestly cost wise በጣም ይከረመና አረጋ cost was a lot እና ቀደም በመራቱ ሲያራ እንደነበረው ብዙ costን ለማቅረብ ይችላል በአጠቃላይ ይሄን መስላል ትንሽ ለስንሰራ የነበረው ቀየር ወደ ገበታ ማክስን ቀየረው ኖቲስ በሚያረጉት መልኩ አይደለም አንደኛ በኋላ ኢፌክቱ ነው ማየት የሚችሉት ኢፌክቱን እንደዚህ ሞር ዲቴልድ ሆነ በአገርኛ ቋንቋ የተሰራ አፕሊኬሽኖችን በኢዝሊ ማግኘት የሚችል ዳታ ወፈጨመው የማግኘት ይችላል ማለት ነው። ስለዚህ እነሱ ከማላመዱ ባሻገር ኤክሰርሳይዝ አድርገውት ከዛ በኋላ በኢፌክቱ እኛም የመዘን ነው አንዳንድ ዳታዎች ላይ የነበሩትን ክፍተቶች ከና በመሰረቱ ጋር ሆነን ፍያደረግን እንግዲህ እንደ ማሻሻያ ያረጋን ላይ ይሰራን ያለ ነው።
የአዲካ ታክሲ የስራ ሂደት ዳይሬክተር የሆኑት አቶ ወንደሰምትኩ ተቋማቸው ሀገር በቀል ቴክኖሎጂዎችን ለማበረታታት በሚል ኃላፊነት ወስዶ ገበታ ማፕስን መጠቀም መጀመሩን ገልጸዋል። አቶ ወንደሰን የሙከራ ሂደቱ ስኬታማ መሆኑ አዲካ በቀጣይ ከኢትዮጵያ ውጪ በሚኖሩ ስራዎች ላይም ገበታ ማፕስን ለመተግበር ፍላጎት እንዲኖረው ማድረጉንም ነው የጠቆሙት።
አዲካ ታክሲም እዚህ ሎካሊ ነው ዴቨሎፕ ያደረግነው ሲስተም ነው። ሶለ ሎካል ታለንት የተለየ ፍላጎት ስላለንና ማደግ የሚቻለው በሎካል ታለንት ነው ብለን ስለምናስብ ገበታ ማፕን ኦኬ why don't we give it a chance እድል ለምን አንሰጠውም ብለን ከሶስት ወር በፊት እርግበ እንዳለችው ኢንትሮዲውስ አደረግነው። ብዙ ራሱ ቴስት አላደረግነው። አሁን ያለነው ቴስት በጣም አስደሳች ነው። የራሱ የሆነ ችግሮች አሉበት። ማፑ ሳይሆን የዳታ ችግር አለ። እሱ የዳታ ችግር በሚያጋጥመን ጊዜ ከስተመር ደውሎ ሎኬሽን ካጣን ቶሎ ብለን ለገበታ ማፖች እናሳውቃቸዋለን። እነሱ ያንን ማፕ ላይ ማፓቸው ላይ ዳታቤዛቸው ላይ ያስገቡታል። እና ለኛ ከሚያቆራ ነገር ከወጣቶች ጋር እንመጣታችን ቢዝነሳችን የተሻለ መሆኑ በጣም በጣም በብዙ ፐርሰንት ነው የቀነሰምን ከፍለው በዶላር እንከፍል የነበረውን ነገር በብር ነው የምንከፍለው ፕላስ ቀንሶልን ነው። ኦቶፖል ዘ ደሞ ሪሲት እናገኛለን እዚሁ ማለት ነው። ከገቢዎች ጋር ሱ ማወራረድ እንችላለን። አዲካ ታክሲም ሌላ ሀገር ላይ ይሄድም ስለሆነ አሁን ሳውዝ ሱዳን፣ ጁባ፣ ካምፓላ፣ ኡጋንዳ፣ ዛምቢያ ላይ ሉሳካ ላይ ለመጀመር አስበናል። ኦልሬዲ የሉሳካውን ሎንች አድርገናል። ሶ ገበታ ማፕንም እዛው ይዘን እንሄዳለን ብለን ነው ምና።
የገበታ ማፕስ አጋር መስራች በመህረተ ገዛህኝ አገልግሎታቸው በመላው ኢትዮጵያ እንደሚሰራ የገለጸ ሲሆን በጥቂት አመታት ጊዜ ውስጥም ወደ ሌሎች አፍሪካ ሀገራት የመስፋፋት ህልም ይዘው እየሰሩ መሆኑንም አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ቀጣዩ ዘገባም በቴክኖሎጂ ፈጠራዎች ላይ ያተኩራል። ታስክ ሞቢ ብዙም ትኩረት ባላገኙ የሥራ መስኮች ላይ የተሰማሩ ወጣቶች ተገቢውን የሥራ ክብርና ክፍያ እንዲያገኙ ለማድረግ ያለመ የቴክኖሎጂ ተቋም ነው። ከመንግስታዊና መንግስታዊ ያልሆኑ ተቋማት ጋር በመተባበር የቤት ጽዳት፣ ቧንቧ ዝርጋታ፣ የቀለም ቅብ ሥራዎችና በመሳሰሉት አገልግሎቶች የተሰማሩ ወጣቶችን ከአገልግሎት ፈላጊዎች ጋር በስልክ መተግበሪያና ቀጥታ ጥሪ አውታሩ በኩል ያገናኛል። ሀብታሙ ስዩም ከድርጅቱ ጀርባ ካሉ ኃላፊዎችና ተጠቃሚዎች ጋር አጭር ቆይታ አድርጓል።
ለአመታት በጽዳት ሰራተኝነት ላገለገሉት ወይዘሮ ደሞዝ ጥላሁን ከአንድ ቀጣሪ ወደ አንድ ቀጣሪ የሚያደርጉት ሽግግር ፈተና የተሞላበት እንደነበር ያስታውሳሉ።
ብዙ ጊዜ ሰርቻለሁ ሰው ቤት ከክፍለ ሀገር ልጅ ነኝ። ብዙ እንትኖች አሉ። ሰው ቤት ሲገባ ያው ተያዥ ያስፈልጋል። ታስኝ ደግሞ ያው የኛ ማመል ብቻ ሳይሆን ያሰሪዎቻችን አመል ሲከፋ መውጣታችን አይቀርም ከስራ። ያንን ነገር የተያዥ ሸፍነልን ሰው በድጋሚ ሌላ ሲያሽ ሆነን ስንለው ደስተኛ አይሆንም። ምግብ መስራት፣ ጽዳት፣ ሁሉንም እችላለሁ ግን ያው በምትችለው አቅም ለመስራት ተያዥ በራሱ አንድ እንትን ነው፣ አንድ ችግር ነው።
ይህንን መሰሉን ችግር በመቅረፍ ብዙ ትኩረት ላልተሰጣቸው ስራዎች ተገቢውን ክብርና ክፍያ ለማስለመድ ያቀደ አገልግሎት ስራ ከጀመረ 4 ዓመታትን ደፍኗል። መጠሪያው ታስክ ሞቢ ይባላል። አቶ ምስጋናው አለሙ የድርጅቱ የሰው ሀብትና ስራ አፈጻጸም ጉዳይ ኃላፊ ናቸው።
ታስክ ሞቢ አገልግሎት እንዲጀመር ያደረገው ምክንያት እንደምታውቁት ኢትዮጵያ ውስጥ የቴክኒካል የሆኑ እነዚህ የቧንቧ ስራ፣ የኤሌክትሪክ አገልግሎት፣ የቀለም ይቀቡ እነዚህ ሙያተኞችን ለማግኘት በጣም አስቸጋሪ ነው እና እኛ ፐርሰናል ስራዎችን ለማሰራት ለቢሮ ስንፈልግ ኮንታክት የምናደርገው ሰው ማግኘት አለብን። እሱ ሪፈር ማድረግ አለበት እናም እንደዚህ አይነት ቻሌንጆች ነበሩና እነዚህን ለምን ሶሉሽን ዘና እንመጣም ይሄን ችግር ለኛ ብቻ ሳይሆን ተመሳሳይ ችግር ሊሆን ይችላል በሚል ተነጋግረን የቴክኖሎጂ ሶሉሽን እንዲገኝ ያደረግና በአይቲ ባለሙያዎችና ሐሳቡን እንትን በማለት እነዚህን የቴክኒካል ሰዎች አንድ ቦታ ላይ አንድ ፕላትፎርም አምጥተን ተጠቃሚውና አገልግሎት ሰጪው የሚገናኝበትን ፕላትፎርም መስራት አለብን ወደሚል ሐሳብ ደነሰረን። ከዛ በኋላ ቴክኖሎጂው ላይ የተወሰነ ስራዎች ተሰሩ። ይሄንን ወደ ፕሮዳክት እንደታ አደረግነው ማለት ነው።
ታስክ ሙቪ አገልግሎት ሰጪ ግለሰቦችና ተቋማትን ከአገልግሎት ፈላጊዎች ጋር ለማገናኘት የስልክ መተግበሪያ እንዲሁም የጥሪ ማዕከልን ይጠቀማል። ፈላጊ ስራ ግንኙነቶችን ለመፍጠር መንግስታዊና መንግስታዊ ካልሆኑ ተቋማት ጋር እንደሚሰራም አቶ ምስጋና ይናገራሉ።
ሰርቪስ ፕሮቫይደሮቹ ወደኛ እንዲመጡ ይደረጋል። መጀመሪያ እንግዲህ ለማስለመድ ይሄ አዲስም ስለሆነ ከመንግስት ጋር ነው ወቀጣ ስራውን የጀመርነው። የድሮው ኢንፎርሜሽን ኮሚሽን አሁን የሚኒስትሪ ኦፍ ሌበር ኤንድ ስኪል የሚባለው እነሱ ጋር በመተባበር እነዚህን ሰዎች ማግኘት ቻልን ማለት ነው። የቴክኒክና ሙያ ተመርቀው ስራ የሌላቸውን እነሱን እየመለመልን ወደኛ ሲስተም ማምጣትና ከመጡ በኋላ ደግሞ የቴክኖሎጂ እንዴት እንደሚጠቀሙ ትሬኒንግ መስጠት፣ ቴክኒካል ትሬኒንጎችን ደግሞ ሳፕላየሮች አሉ። ለምሳሌ ጃጓር የሚባል የኢንዲያን እቃዎችን የሚያቀርብ አለ፣ የቧንቧና ሌሎችን ተያዥ እቃዎችን የሚያቀርብ ድርጅት። ከእነሱ ጋር ፓርትነርሽፕ በመፍጠር ኦን ዘ ጆብ ትሬኒንግ እንዲያገኙ በማድረግ እና ሌሎችም እነዚህ ሳፕላየሮችን ከቧንቧ ጋር ከኤሌክትሪካል ጋር የሚሰሩ ሳፕላየሮችን ስላለግን እና ከእነሱ ጋር ሆነን ኦን ዘ ጆብ ትሬኒንጉን እንዲያገኙ እናደርጋለን። ጀማሪዎቹ ጀማሪ ያልሆኑት ደግሞ ልምዱ ካላቸው ከእኛ ጋር በቀጥታ መጥተው እንዲሰሩ የቴክኖሎጂ ስልጠና እንሰጣለን።
በአገልግሎት ውስጥ የሚታቀፉ ተቋማትና ግለሰቦች ከደህንነትና ከሙያ ብቃት ጋር የተገናኙ መስፈርቶችን ማሟላታቸውን ለማረጋገጥ ድርጅቱ ጥረት እንደሚያደርግም አቶ ምስጋና ያክላሉ።
ከእያንዳንዱ ቤት ስለሆነ የሚገቡት የሴኩሪቲ ኢሹ ሊያመጣ ይችላል የሚል ነገር ቀድመን ስላሰብን ከፖሊስ ከወንጀል ነጻ መሆናቸውን የሚያሳይ ማስረጃ ይዘው ይመጣሉ። ደብዳቤ እንጽፍላቸዋለን። ይህንን ከጨረሱ በኋላ በቀጥታ ወደ ሲስተሙ እንዲገቡ ይደረጋል ማለት ነው። አይዲ ያላቸው ምናምን ስልካቸው ሪጅስተር ይደረጋል። ትሬኒንግ ይወስዳሉ። ከዛ በኋላ ዩዘሩ ሲደውል በቀጥታ እነሱ ባሉበት ቦታ ላይ አሳይን ያደርጋቸዋል። ሂደው ስራ ሰርተው በሰዓት ክፍያቸውን ይከፍላሉ ማለት ነው። ኮምፕሌን ካለው ዩዘሩ በቀጥታ ለእኛ በኢንተርፌሱ በቴክኖሎጂ በዚህ በፕላትፎርሙ ወይም ደግሞ ለኮል ሴንተር 8191 ላይደውሎ ያለውን ኮሜንት መግለጽ ይችላል ማለት ነው። በዛ መልክ እየተሰራ ነው የነበረው። እንደ አጋጣሚ ሆኖ ልክ ይህን ስንጀምር ኮቪድ የገባበት ጊዜ ነበረ እና የዲስኢንፌክሽን ስራዎች ይጀመር ነበር። ዛን ጊዜ እንደምታስታውሰው የቢሮዎች ህንፃዎች የዲስኢንፌክሽን ስራዎች ነበሩ። እነሱን ጽዳትም አንዱ ካታጎሪ ስለሆነ በተለይ ከአረብ ሀገር የተመለሱ እህቶቻችን፣ ሌላም በየቤት ቁጭ ላይ የነበሩትም በዛን ሰዓት በኮቪድ ምክንያት አፌክት የተደረጉ ስራ ያጡ ልጆችን እህቶቻችንን አመተን ትሬኒንግ ሰጥተን በዚህ ሙያ ላይ በደንብ ስራ ውስጥ እንዲገቡ አደረግን። ኦልሞስት ወደ 6000 የሚሆን ስራ ክሬት አድርገናል። ያን ጊዜ የኮቪድ ብቻ ማለት ነው በክሊኒንግ።
በአሁኑ ሰዓት በታስክ ሙቪ ስር ከ2000 በላይ አገልግሎት ሰጪዎች እንደሚገኙ ሰምተናል። በዘገባችን መጀመሪያ ላይ የሰማናቸው ወይዘሮ ደሞዝ ከአንድ ዓመት ከመንፈቅ ወዲህ ከድርጅቱ ጋር ይሰራሉ። ዘመነኛው የቴክኖሎጂ አማራጭ ያመጣላቸውን መልካም ነገር እንዲህ ይናገራሉ።
ቀናውን ሰጥተው ወረቀት ሰጥተው ባቀው ምን ያንን የሰለጠንኩትን ነገር ግን በጣም በቀላሉ እንድንጠቀም አድርጎናል። ሰርተፊኬቱ በራሱ ለኛ ጥሩ ነው። እዚህ ቦታ ሰልጥና ሰርተፊኬት አለን ተብለን ስናቀርብ ሰዎቹ ቀለል አድርገው ይህንን ስራ ይችሉታል ብለው ያስባሉ። እኛ ከዚያ ምናምን አልጠየቀንም። ዋስ የመሆን እንትናችንንም አስተካክሎልን ከእናት ባንክ ጋር እናት ባንክ ላይ ቁጠባ ያስቆጥበናል። የዋስ መፍታችን እናት ባንክ ነው። በጣም ተጠቃሚ ነኝ ብዬ አስባለሁ። ለሁሉም ህብረተሰብ ይህንን እኔ አሁን ስራ አጣን ለሚሉ ሰዎች በሙሉ እዛ እናገራለሁ። እዛ ሄደው የዚሁ ተካፋይ እንዲሆኑ።
አቶ ተስፋዬ አሰፋ ሌላው ከታስክ ሙቪ ጋር የስራ ግንኙነት ያላቸው የጠቅላላ ገጠማ ስራ ባለሙያ ናቸው።
ቢልዲንግ የሚገነቡ ሰዎች እዛውን ሙሉ እዛውን ገንብቶ ስኬለቶን አቁሞ ከጨረሱ በኋላ የቧንቧ መስመር ዝርጋታ፣ የባኞ ቤት ገጠማዎችን ሲፈልጉ አፓርትመንት ሲሰሩ ማለት ነው፣ ለእነሱ እንደዛ አይነት አገልግሎቶች ሙሉ መስመር ዝርጋታና አሁን ያለቁ ፎቆች አሉ። አሁን ከኤርተን ጀርባም አንድ ፎቅ ወደ 12 ፎቅ በላይ እንደዚህ የጨረስ ነው አለ እና ሙሉ መስመር ዝርጋታና ከዛ ውስጥ ጋር ገጠማው ሰራለን።
አቶ ተስፋዬ አውታሩን በመጠቀም ምን አተረፉ ስንል ጠይቀናቸዋል።
ከድርጅቱ ጋር ያለው ጠቀሜታ ምንድን ነው? በኢንተርኔት ያው አድቨርታይዚንግ ስለሚሰሩ ኢንተርኔት ተጠቃሚ ሲሆንም ያሁን ቅርብ ሰዓት ነው ብዙ እንደዚህ ሰው እንደሚጠይቅ የሚያወቅኩትኝ እንደዛ ያረጋሉ። ከዛ ውጭ ደግሞ ተቋራጭ ድርጅቶችን ኮንትራክተሮችን እየደወሉ ስለ ስራችን ኤክስፕሌን ስለሚያደርጉ አግሪመንቶችን የስራ ውሎችን ያገኛሉ። በዛ የተነሳ ተጠቃሚነቱ አለ። ያው የፋይናንሱ ሁኔታ የስራው ትንሽ ይበዛል። የፋይናንስ ሁኔታ ጥሩ ነው። ከሌላው ጊዜ ራስ ተሯሩጦ ከሚሰራው በግልም ከምናገኘው የተሻለ እነሱ ብዙ ኦፖርቹኒቲ አላቸው እና መስሪያ ቤቱንም በድርጅት ደረጃ አይደለ። ስለዚህ ሰው የማመን የማሰራት እንትኑ ፍላጎቱ እነሱ ላይ ከፍተኛ አለ። ብዙ ባለሙያ ጀምሮ ስቶባቸው ስለሚሄድ ወይ ደግሞ የማይችል ሰው ስለሚላክላች ስለሚያገኙ ለድርጅት ሲሆን ግን አስተማማኝነቱ ያው የሚችል ሰው ሄዶ ስለሚሰራ ማለት ነው።
ክብራትና ክብራን የዘገባውን ቀሪ ክፍል በማህበራዊ ገጾቻችንና በድረ ገጻችን ላይ ታገኛላችሁ። የምሽቱ ስርጭታችን በዚህ ተጠናቋል። ሳስተናግዳችሁ ያመሸሁት እንግዲህ ወልዴ፣ ከስቱዲዮ ስርጭቱን ስትቆጣጠር የነበረችው ብርሃን ኃይሉ፣ ዋና አዘጋጅ ቆንጅታ የነች። መልካም ምሽት።